ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የአማራ ፖለቲካ
አገሪቷን ያለችበት ሁኔታ የተወሰነ ድርም ሊሆንታ ወይም ያንድ የተወሰነ የፖለቲካ አመራር ሊሆንታ ወይም የመንግስት አካል ሊሆንታ ብቻ ሳይሆን አጠቃላይ የህብረተሰቡን አረቃስተዋይነትና ጥረት የምትሻበት አስቸጋሪ ሁኔታ ላይ ያለ ነው።
አቶ ጀንበር አረጋ ይባላሉ። በጎንደር ዩኒቨርሲቲ ረዳት ፕሮፌሰር ናቸው። እርሳቸውንና ሌሎች ምሁራንን ያካተተ ዘገባ ይዘናል።
ኢትዮጵያ ደህና ነች?
ኢትዮጵያ ደህና ነች። በጣም ጥልቀት ያለውና ከባድ ጥያቄ ነው። ደህንነት በምን ይለካል ነው? ለዕለቱ ደህና እንመስላለን፣ ግን ጠንከር ያለ በሽታ ከሆነ ደግሞ ውስጡን እየገዘገዘ ያስቸግራል። እና እንደ ባጭሩ ለመመለስ አሳሳቢ ነው ኢትዮጵያ ሁኔታ። ግን በሽታው ወደ ሞት እግዚአብሔር ያበለውን ያደርሰናል አይደል?
ፕሮፌሰር ብሩክ ኃይሉን ከትንታኔ ጋር ይዘናል።
እሁድ ሐምሌ 14 2011 ዓ.ም ጤና ይስጥልኝ ክቡራትና ክቡራን አድማጮች።
ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
እኔም ሰለሞን አባተ ነን።
እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አስተልኝ እንደምናመሻችሁ። ከሰዓቱ ዜናዎች ጋር አሉላ ከበደ ነኝ። የስርጭት መሐንዲሴ አይደን ኡትኮ ነው። አሁን ዋና ዋናውን የሰዓቱ የዓለም ዜና። የሲዳማን ክልል እንሁን ጥያቄ ተከትሎ አዋሳን ጨምሮ በዞኑ የተለያዩ ከተሞች የተቀሰቀሰው ሁከት ዛሬ በአካባቢዎቹ መረጋጋት እየታየ መሆኑን ምንጮች አረጋገጡ። የአዋሳን ከተማ የተለያዩ ክፍሎች ተዘዋውሮ የተመለከተው ዘጋቢያችን ዮናታን ዘብዴዎስ የሰው ሕይወት ጭምር የጠፋባቸውን ሌሎች ከተሞች የጸጥታ ሁኔታም አጠያይቋል። ማምሻውን በስልክ አግኝተነዋል።
የዛሬ 4 ቀን ሐሙስ ጠዋት ሐምሌ 11 በአዋሳ ከተማ የጀመረው ይህ ግጭት ሌሎችን በሲዳማ ዞን በሚገኙ 6 በሚሆኑ ወረዳዎችና ከተሞች ነበር ተስተዋለው። ዛሬ እና ትናንት በአንጻራዊነት የቀድሞ ሰላም እየተመለሰ መሆኑ ነው ለመታዘብ የቻልኩት። ከሐዋሳ ሲጀምር ዛሬ ሐዋሳ መንገድ ተከፍቷል። ትናንትም መደቡ ተከፍቶ ነበር፣ ነገር ግን ሰው መደበኛ እንቅስቃሴውን ጀምሯል ማለት ይቻላል። ዛሬ ከትናንትና ከትናንት በስቲያ በተሻለ ሁኔታ የሰዎች እርስ በርስ መስተጋበር የተጀመረበት፣ ሰው ከአንድ አካባቢ ወደ ሌላ አካባቢ ሄደ እየሄደ መጠያየቅ የጀመረበት፣ አብሮ መዋል የጀመረበት ሁኔታ ይቻለን። ሱቆችም እነዚህ የማህበረሰብ አገልግሎት የሚሰጡ ተቋማትም በከፍል ተከፍተዋል። መገበያየትም ተጀምረዋል። ገበያ አካባቢ መጀ ነበር እንቅስቃሴዎች አሉ። የትራንስፖርት አገልግሎት፣ የታክሲ አገልግሎት ከትላንት በተሻለ ሁኔታ ዛሬ አገልግሎት ተጀምረዋል። በተለይ ባለ 3 ጎማ ባጃጅ የምንላቸው ማለት ነው በተለምዶ በተለይ ግጭቱ ከነበረባቸው አካባቢዎች ወደዚህ ከሐዋሳ መሀል ላይ ከሚገኘው ከገብርኤል ቤተ ክርስቲያን ወዲህ ያለው ወትሮም ውጥረት አልነበረበትም። ነገር ግን ወደ አቶቴ አላምሯና አትስ አካባቢ ከፍተኛ ችግር ነበር። ሰውም አይንቀሳቀስም ነበር፣ ጭር ብሎ ነበር የነበረው ላለፉት 3 ቀን። ዛሬ ግን በአንጻራዊነት የተሻለ ነገር መኖሩን አይቻለሁ። እስካሁን ግን በሞተር ሳይክል ወይም በብስክሌት መንቀሳቀስ ተከልክሎ ነው ያለው። ነገር ግን ለዚህ ሀሳባቸውን የሰጡ የከተማ ነዋሪዎች በተለይም ወደ አቶቴ አላሙራ አዲሱ ገበያ ሞኖፖሊና ቴክስ አካባቢ ያሉ ነዋሪዎች አሁንም ስጋት አለብን ነው የሚሉት። የደህንነት ስጋት አላቸው። ነገር ግን የመከላከያ ሰራዊትና የፌደራል ፖሊስ ወደ እነሱ ሲመጡ ትንሽ እፎይ እንደሚሉ ነው የነገሩኝ።
መልካም ዮናታን፣ እስኪ ደግሞ ከሐዋሳ ወጣ ብለን ያለውን ሁኔታ እንመልከት። ቀደም ሲል በአለታ ወንዶ፣ በሀገረ ሰላም እንዲሁም ሌሎች አካባቢዎች የበርካታ ሰዎች ሕይወት የጠፋባቸውና ጉዳት የደረሰበት የንብረት ውድመት የደረሰባቸው ተዘግበዋል። ዛሬስ ምን ይመስላሉ? ወደ እነኚህ አካባቢዎች ስልክ ደውለ ሰዎችን የማነጋገር ነዋሪዎችን ያሉበት ሁኔታ የመጠየቅም ሆነ ባለስልጣናትን ስለ ጸጥታ ሁኔታ እንዲገልጹልህ የማድረግ እድል ከነበረ እስኪ ባጭሩ ንገረን።
መልካም። በተለይ ዛሬ ማምሻውን የአገረ ሰላምና አለታ ወንዶ አካባቢ ያሉ የአካባቢ ነዋሪዎችን ለማግኘት ሞክሬ ነበር። አገረ ሰላም አካባቢ ማንነትን ለይቶ የሰነበተው ጥቃት ለበርካቶች ህይወት ማለት ምክንያት መሆኑን፣ አሁን በውል መጠኑ ያልታወቀ የንብረት ጉዳት እንደደረሰ፣ ከዛ አልፎም አስከፊ ይባል ወንጀሎች መፈጸማቸውን ላብነትን 95 ነው አዛውንት የሆኑት ቤታቸውም ጭምር ተቃጥሎ መንገድ ላይ በድንጋይ ተወግሮ እንደተገደሉ እንደውም ማምሻውን አስክሬናቸው ዛሬ ወደ አዋሳ መላኩን ከዛው ያገኙት መረጃ ያሳያል። ስማቸውን ሊጠቀስ አልፈለጉ የከተማው ነዋሪ ነው የሚነገሩኝ። 3 ምስክርካለን ተቃጥሏል።
መቼ ነው የሆነው? ዮናታን አሁን የገለጽከው የ95 አመቱ አረጋዊ የተገደሉበትና ቤታቸው መቃጠል ድረስ የከፋ ወንጀል የተፈጸመው
ከትናንት በስቲያ ነው የሆነው። ዛሬ ግን ማምሻውን አስክሬናቸው ወደ አዋሳ መላኩን ልጆቻቸው ስለሚኖሩ ወደዚህ መላኩን ነው የነገሩኝ። የበርካቶች ንብረት የሳቸው ብቻም ሳይሆን የበርካቶች ንብረት መውደሙን ጠቅሰው ዛሬ ግን የጸጥታው ኃይል በከተማው በመኖሩ አንጻራዊ ሰላም መውረዱን ህዝብ መረጋጋት መጀመሩን ነገር ግን አሁንም ስጋት ስላለባቸው ቦረን ይባል ከተማ አለች በቅርበት ሲያገረ ከና በኦሮሚያ ክልል የምትገኝና ወደዛ እየተሰደዱ እንዳሉ ትላንት በዘገባ ተጠቅሼ ነበር። 200 የሚሆኑ ሰዎች መሰደዳቸውን የቦሬ ቤተ ክርስቲያን ስላስካጅ ነግሮኝ ነበር። ዛሬ ግን 400 የሚደርሱ የአካባቢ ነዋሪዎች ነገር ግን በብሔራቸው ስዳማ ያልሆኑ ከአማራ ከጉራጌ አካባቢ የመጡ ዛው ለዘመናት ኖሮ የነበሩ ሰዎች ተፈናቅለው ወደ ቦሬ መሻገራቸውን እኔም ደግሞ በግለሰቦች በአይሱዙ መኪና ጭምር እየሄዱ እንዳሉ እኔም የመከራከሪያ ሰራዊት ድጋፍ እያደረገ መሆኑን ነበር የነገረኝ። ወደ አለታ ወንዶ ሲመጣ በነገራችን ላይ አለታ ወንዶ በጣም የንብረት ውድመት የደረሰበት ከተማ ነው። ግን የሰው ህይወት ላይ ምንም ጉዳት አልደረሰም። በርካቶች ግን ከቦታው ከስጋት ነሳ ወደ አዋሳም ወደ ሌሎች ቦታዎችም መንቀሳቀሳቸውን ጠቅሶ ዛሬ ግን አንጣራዊ ሰላም መሰኑን የክልሉ ቤተ መስተዳድር መጥቶ እንደጠየቃቸው የክልሉ ቤተ መስተዳድር እስከደረሰ መጥቶ በመጠየቅም ተስፋቸው ከእንደገና እንዲያድሱ እዛ መኖር እንደሚችሉ ከዚህ ጋር ከእንደገና መቀላቀል የሚያሳይ ነገር መኖሩን አይተናል ብለውን ነግሮኛል። በአጠቃላይ የሰዎቹ ስሜት ይሄን ይመስላል። አለታውንድና አገሬታን ብቻም ሳይሆን ለኩ አካባቢ ወንዶ ገነት አለታችሁኮ እንዲሁም አረበጎነና ማልጋ አካባቢ ከዚህ ጋር የሚመሳሰል ማንነት እንደሌለ የጥቃት መጥርሱ አሁን ግን ዛሬና ትናንት አንጻራዊ ሰላም መኖሩን ነው የአካባቢ ነዋሪዎች ነገሩን አሉላ።
ዮናታንን ለዘገባው አመሰግናለሁ። አድማጮች ሰሞኑን ተከታትለን የሚኖሩትን ሁኔታዎችም እንዲሁን ዘግባለን። ወደ የሰዓቱ የዓለም ዜናዎች ስንመለስ የኢራን አብዮታዊ ዘብ ወታደሮች በእንግሊዝ ባንዲራ ስር ሆርሙዝ የባህር ወሽመጥ ውስጥ ስትቀዝ የነበረችውን ስቴና ኢምፔሮ ተብላ የምትጠራውን የስዊድን ድፍድፍ ዘይት ጫኝ መርከብ ከመያዛቸው በፊት የኢራን የባህር ጠረፍ ጥበቃ ጀልባዎች በመንገዷ እንዳይቆሙ አንድ የእንግሊዝ ጦር መርከብ አስጠንቅቃ እንደነበር የሚናገር የተቀረጸ ድምጽ ይፋ ተደረገ። ይሁን እንጂ ከዚያ ማስጠንቀቂያ ጥቂት ዘግየት ብሎ የኢራን ኮማንዶዎች ከሄሊኮፕተር እየወረዱ ስቴና ኢምፔሮን ተቆጣጥረዋል። ይህ በእንዲህ እንዳለ ኢራን በእንግሊዝ ባንዲራ ስር የምትንቀሳቀስ መርከብ በመያዟ ምክንያት የእንግሊዝ ባለስልጣናት ማዕቀብ ለመጣል እየተዘጋጁ መሆናቸው ተገለጠ። ከራሳቸው አዳዲስ ማዕቀቦች በተጨማሪ የአውሮፓ ህብረትም ከሶስት ዓመታት በፊት ኢራን በገባችው የኒውክሌር ውል ምክንያት ተነስተው የነበሩ ማዕቀቦች መልሰው እንዲቀጥሉ እያሳሰቡ መሆናቸውም ታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአራት ሴት የምክር ቤት አባላት ጋር በገቡበት ፍጥጫ ሀገራችንን ለመውደድ የሚችሉ አይደሉም ሲሉ በዛሬው ዕለት በተጨማሪ በሰጡት አስተያየት ተቹ። ትራምፕ በትዊተር አማካኝነት በላኳቸው በእነኚህ መልእክቶች አራቱን የዩናይትድ ስቴትስ የህግ አውጪዎች ምክር ቤት ሴት አባላት ለተናገሯቸው የጥላቻ ንግግሮች ላሉት አሜሪካንና እስራኤልንም ይቅርታ መጠየቅ አለባቸው ሲሉ ጽፈዋል። ፕሬዚዳንቱ ከአሁን ቀደም በተመሳሳይ በአራቱ የምክር ቤት አባላት ላይ ወደ መጡበት አገር ይመለሱ የሚለውን ጨምሮ በሰነዘሯቸው አስተያየቶች ዘረኝነት የተንጸባረቀበት ነው በሚል ክፉኛ ሲተቹ መቆየታቸው ይታወቃል። ሆንግ ኮንግ ከተማ ዛሬ ማምሻው ላይ ፖሊስ አደባባይ የወጡ አፍቃሪ ዲሞክራሲ ሰልፈኞችን ለመበተን አስለቃሽ ጤስና የፕላስቲክ ጥይቶችን ቢተኩስም ተቃውሞ አድራጊዎች ግን መልሰው ወደ አደባባይ መግረፉን አላቆሙም። በብዙ 10 ሺዎች የተቆጠሩ የተቃውሞ ሰልፈኞች በተከታታይ ለ7ኛ ሳምንት በሆንግ ኮንግ አደባባይ የቅዋሜ ድምጻቸውን አሰምተዋል። አንዳንዶች በከተማይቱ በሚገኘው የማዕከላዊ ቻይና የአስተዳደር ጽፈት ቤት ህንጻ ላይ እንቁላሎችን በመወርወርና ጸጥታ መከታተያ ቪዲዮ ካሜራዎችን እንዲሁም ህንጻውን ዙሪያ ቀለም ሲረጩ ታይተዋል። ከ150 ሚሊዮን በላይ ሰዎች ለአደጋ ያጋለጠው በትላንትና በዛሬው የዩናይትድ ስቴትስ ጅግ በረታ ሙቀት የስድስት ሰዎች ህይወት ማለፉ ተዘገበ። እስከ 43 ዲግሪ ሴንቲግሬድ በተገመተው እጅግ አደገኛው ሙቀት ለህልፈት የተዳረጉት ሰዎች የሜሪላንድ፣ የአሪዞናና የአርካንሳ ግዛቶች ነዋሪዎች መሆናቸው ተገልጧል። በርካታ የአደባባይ ዝግጅቶችም እንዲሰረዙ አስገድዷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ ስለያበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 14 2011 ዓመተ ምህረት ምሽት ፕሮግራም ነው።
ሮሃ ባንድ
ጠባዩን በተመለከተ ተክሌ በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለኔ። ለባንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። አሁን እንደውም ተውኩት እንጂ ድሮ ፍቅሬ ተለመን እየተሰራ አለቅሳለሁ። ባይዝም ብሎ ነው የሚወርደውና በጣም ግሩም ሰው ነው የነበረው።
ሰላም ስዩም ነው ከጆቫኒ ሪኮ ጋር ይዘናቸዋል። ሮሃ ባንድ
አብራችሁኑና በስፋት ታገኛቸዋላችሁ። አሁን ወደ መጀመሪያው ቅንብር እንዝለቅ።
የአማራ ፖለቲካ።
የመፈንቅለ መንግስት ሙከራ በተባለ እንቅስቃሴ የተገደሉትን የክልሉን የቀድሞ ፕሬዝዳንት ዶክተር አምባቸው መኮንንንና ሌሎች የክልሉ መሪዎችን ለመተካት የአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ ባለፈው ሳምንት ባካሄደው ምርጫ የጠቅላይ ሚኒስትር አብይ አህመድ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን እጩ አስተዳዳሪ፣ አቶ ዮሐንስ ባያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ መርጧል። ይህ ምርጫ በክልሉ ተፈጥሮ የነበረውን ውጥረት ያረጋጋል የሚል ጥያቄ ይዛ ጽዮን ግርማ ባህር ዳርና ጎንደር ያሉ ምሁራንን አስተያየት ጠይቃለች። ምላሻቸውን በተከታዩ ዘገባ ይዛለች።
በቅድሚያ ወደ ባህር ዳር።
ጊዮን ፈንታውን እባላለሁ። ባህር ዳር ነው የምኖረው። የፋርማሲ ባለሙያ ነኝ። መድኃኒት አቅራቢ ድርጅት የሚባል ተቋም ውስጥ ነው የምሰራው። እንግዲህ እንደ እኔ አመለካከት ከተከሰተው ችግር አንጻርና አሁን እየሆነ ካለው አንጻር በቀላሉ ሁኔታዎችን ያረጋጋል የሚል እምነት የለኝም። ምክንያቱም እዚህ ማህበረሰብ ውስጥ የነበረው ስሜትና አሁን ተደረገ የተባለው ሹመት የህዝቡን ስሜት ያማከለ አይመስለኝም። ህዝቡ ውስጥ ሲሰሙ የነበሩ አንዳንድ አስተያየቶችና አመለካከቶች አሁን ከተደረገው ሹመት ጋር ሊቀራረቡ አይደሉም። ይሄ ማለት ደግሞ ምንድን ነው? ምናልባት ክልሉን እየመራ ያለው አዴፓ የህዝቡን የልብ ትርታ ወይንም የህዝቡን ስሜት በቀላሉ አግኝቶታል ብዬ አላስብም። ይህ ህዝብ እንደሚታወቀው ባለፉት 27 ዓመታት በጣም ከፍተኛ ጫና የነበረበት ህዝብ ስለሆነ ነገሮች በቀላሉ እንዲሁ ሹመት ስለተቀየረ ብቻ ይረግባሉ የሚል እምነት የለኝም።
የጎንደር ዩኒቨርሲቲ መምህሩም ሌላ አስተያየት አላቸው።
በአምላክ ይደግ እባላለሁ። በጎንደር ዩኒቨርሲቲ የፖለቲካል ሳይንስ መምህር ነኝ። ሶስተኛ ዲግሪን በቅርቡ ጨርሳለሁ። በዋናነት የአማራ ህዝብ ችግሮች በጣም ብዙ ናቸው። እነዚያን በተመለከተ አዳዲስ ሹመቶች ተካሄደው ነበር። ነገር ግን እነዚያ ሹመቶች ከተደረጉ በኋላ አዲስ የለውጥ እንቅስቃሴዎች ቢታዩም በመሀል የሚያደናቅፍ ነገር ተፈጥሯል። በኋላ ላይ እንግዲህ አሁን እንዳልሹ ይህን አዲስ አመራር መጥቷል። አሁን በሶሻል ሚዲያው ትችቶች ይደረጋሉ። የተሾሙት ሰው ብዙም አይመጡም የሚባል ነገር አለ። ዞሮ ዞሮ ትልቁ ችግር ያለው አዴፓ ላይ ነው። አዴፓ ራሱን በደንብ አይቶ የራሱ ቀለም ቢኖረው ኑሮ የሁሉ ችግር አይፈጠርም ነበር። ሁሉም አመራሮች ሁሉም አንድ አይን የሚያርፍ የራሳቸው ካርታ ስለሌላቸው ነው ሁሉ ችግር የተፈጠረው። ስለዚህ አዲስ የተሾሙት ሰው እንግዲህ ህዝቡን ይመራሉ አይመሩም የሚለው ነገር አሁን ምን ወስነው ሳይሆን ወደፊት በሚሰሩት ስራ በሚገነቡት ተቋም የሚወሰን ይሆናል እና ዞሮ ዞሮ ሰውዬ የመጡት ከአዴፓ ነው። አዴፓ ደግሞ ያን አውትሻይን የሚያደርግ የተለየ ግለሰብ አለው ብዬ አላምንም። ዞሮ ዞሮ የድርጅት ውጤት ናቸው። እንግዲህ የሚፈቱትን ችግር ወደፊት ነው የምናየው።
ችግሮቹ ብዙ ናቸው ስላሉ ደግሞ ወደፊትም ነው ያመላከቱትና ግን ችግሮቹ ተፈተው ወደፊት ለማመላከት ከተሾሙትም ሰዎች ምን ይጠበቃል? ከህዝቡም በአጠቃላይ ከሁሉም አካል
እንግዲህ በፖለቲካው መስክ አዴፓ ለውጥ መጣ ካለ በኋላ ለውጥ እንደሌለ ነው የሚረዳው። ምክንያቱም በአማራ ክልል ውስጥ በተለያዩ ቦታዎች የነበሩ አመራሮች እስካሁን ድረስ በነበሩት ስልጣን የተቀበሉት አንዱን ከአንዱ ማንሳት ወደ አንዱ መቀየር ነው እንጂ አዳዲስ ሰዎች አይታይም። ከዚያ ባሻገር ግን ትልቅ ችግር ነው ብዬ የምወስደው ለውጥ አለ ከተባለ በኋላ እንኳ አዲስ ሰነድ ያልተዘጋጀም። በአማራ ህዝብ ፍላጎት መሰረት ለአመራሮቹ አዳዲስ ሀሳብ ለመስጠት በሚያመች መልኩ አዴፓ አዲስ ሰነድ አዘጋጅቶ ለሁሉም የወረዳን እና የዞን አመራሮች አዲስ ስልጣን አሰጥ ነው ያላየውም። ስለዚህ ይሄ አንድ ትልቁ ችግር ነው። እንደው እኛ ተሰውዬ ከቻሉ በዚህ ዙሪያ ላይ ቢሰሩ አንድ ትልቅ መፍትሄ ይሆናል ብዬ አስባለሁ። ምክንያቱም የአማራን ህዝብ ችግር ያገናዘበ ለአማራ ህዝብ መፍትሄ ይሆናል ተብሎ የሚታሰብ አዳዲስ ሐሳቦች የሚንሸራሸሩበት መሪዎችን በዛ መሰረት የሚዘጋጁበት አዲስ ሰነድ ወይም ፕሮግራም ተዘጋጅቶ በዛ ዙሪያ ግንዛቤ ቢሰጣቸው ሁሉም በክልሉ ያሉ አመራሮች ብዬ አስባለሁ። ሁለተኛ መፍትሄ ነው ብዬ የማስበው ከሌሎች የፖለቲካ ድርጅቶች ጋር አብሮ መስራት ነው ያለበት። አዴታ በተለይ በክልል ውስጥ ከሚገኙ የፖለቲካ ድርጅቶች ጋር የተፎካካሪነት ሳይሆን የመተባበር አሁን ክልሉ ያለበት ሁኔታ ከፖለቲካ በታች ነው። ብዙ ትብብር የሚጠይቅ ነገር ነው። ፖለቲካ ስልጣን ለመያዝ በፓርቲዎች መካከል የሚደረግ ፉክክር ነው። ነገር ግን አሁን ህብረተሰቡ ከዚያ በታች ያለበት ሁኔታ ነው ያለ። ምክንያቱም ለፖለቲካ ሳይሆን ወደ ተቋም ለማሻገር የተቋማዊ ስራዎች መሰረት አለባቸው። ሶስተኛ አንድ መፍትሄ ብዬ የማስበው በተለይ የተማረው ማህበረሰብ ትልቅ ስፍት አለበት ብዬ ነው የማስበው እኔ በበኩሌ። ምክንያቱም የኛ የተማርነው የምንባለው ብዙ ጊዜ እንደ ማንኛውም ማህበረሰብ መተቸት፣ መንቀፍ፣ እንደገና ሁሉም ነገር ከፖለቲካ ጋር ማያያዝ ነው እንጂ ከሌላው ማህበረሰብ በተለየ መልኩ አጥንቶ ተንትኖ ለመንግስት ግብአት የሚሆን ነገር የማቅረብ በእርግጥ ከመንግስትም ከገዢው መንግስትም ቢሆን ፈተናዎች ቢኖሩ እንደዚህ አይነት ነገሮች እንዳይሰሩ፣ ነገር ግን በምሁሩም በኩል በእኛ በኩል እንደዚህ አይነት ችግር ይታያል እና አጋዥ የሆነ ስራ አይሰራም። የመቅፋት ነገር ነው። ሁሉም ከፖለቲካ ጋር ማያያዝ ነው። የቮለንተሪ ሰርቪሶች፣ ማህበረሰቡን የማንቃት ስራ፣ እንደዚህ አይነት ነገሮች ሲሰሩ አይታዩ እና እነዚህ ነገሮች ከተስተካከሉ ወደፊት የተሻለ ነገር ይመጣል ብዬ አስባለሁ።
አቶ ተመስገን ጥሩነህ፣ አቶ አገኘሁ ተሻገር እና አቶ ዮሐንስ ቧያለው ፓርቲውን በመወከል በኢህአዴግ ስራ አስፈጻሚ ኮሚቴነት እንዲያገለግሉ ከተመረጡ 9 ሰዎች ውስጥ ተካተዋል። ሌላው የጎንደር ዩኒቨርሲቲ መምህር ይህ አሁን ያለው ጉዳይ ከሹመትም በላይ ነው እና አገራዊ የሆነ ትብብር ያስፈልገዋል ይላሉ።
ጎንደር አረጋ እባላለሁ። በጎንደር ዩኒቨርሲቲ የስነ ትምህርት ፋካልቲ ረዳት ፕሮፌሰር መምህር ነኝ። በችግሩ ዙሪያ አጀንዳው ሰፊ አጀንዳ ነው። ሀገራችን ያለችበት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ሁኔታ በተደጋጋሚ እንደሚባለው ትንሽ ከባድ ነው። ፖለቲካው ያው ምስቅልቅል ያለ ይመስላል። በኢኮኖሚ ሁኔታም ህብረተሰቡ በኑሮ ውድነት እየተሰቃየ ነው ያለን። በህብረተሰቡ ማህበራዊ መስተጋብርም ያን ያክል ከዚህ በፊት እንደምናነሳለት ይረዳዳል፣ ይተጋገዛል፣ ተዛዘናል የሚባሉት መሰረታዊ የሆኑ የማህበረሰብ እሴቶች የሚታይበት አይደለም እና አገሪቱ አሁን ያለችበት ሁኔታ የተወሰነ ቡድን ሊሆንታ ወይም የአንድ የተወሰነ የፖለቲካ አመራር ሊሆንታ ወይም የመንግስት አካል ሊሆንታ ብቻ ሳይሆን አጠቃላይ የህብረተሰቡን አረቆ አስተዋይነትና ጥለት የምትሻበት አስቸጋሪ ሁኔታ ነው ያለ ነው። ከዚያ ውጭ ወደ አማራ ክልል ስትመጡ ደግሞ አማራ ክልል ላለፉት 27 ዓመታት በበርካታ ችግሮች ውስጥ የነበረ ክልል እንደሆነ ይታወቃል። በተለይ ስፔሲፊካሊ ዘር ተኮር ጥቃት ሲደርስበት እንደነበረ ከሁሉም አካባቢ ማለት ይቻላል አማራ ክልል ያልተፈና የአማራ ሁኖ አማራ ተወላጅ ነው እንደ ብሔር ያልተፈናቀለበት አካባቢ የለም። ከዚያ ውጭ ደግሞ እዚህ ክልል ላይ ያለው አመራር በራሱ የአማራን ህዝብ የሚወክልም ባለመሆኑ ህብረተሰቡ ለሚያነሳቸው ጥያቄዎችም በቂ ምላሽ ሚሰጥ ይችል አልነበረ። በርካታ የሆኑ ምስቅልቅል የሆኑ ህይወቶች ሲገፋ የነበረ ህብረተሰብ እንደነበረ ይታወቃል። እንግዲህ ከዚህ ችግር ለመውጣት መስዋዕትነት ተከፍሏል። ወጣቶች ግንባራቸውን ለጥይት ሰጥተው እያደረባዊ ህይወታቸው አልፏል። ተሰደዋል። አካላቸው ዘሏል። ቤተሰብ ተበትነዋል። ተስፋም የተጣለበት ጅምር ታይቶም ነበረ እንደሚታቸው ማለት ነው። እና ከዚህ ችግር ለመውጣት አሁን ሀገሪቱ ባለችበት ሁኔታ የተወሰነ አካል ጥረት ብቻ ከዚህ ችግር ያወጣል ብዬ አላስብም። እንደኔ ማህበረሰቡ የራሱ ድርሻ ይኖረዋል። መንግስት የራሱ ድርሻ ይኖረዋል። የሀገር ሽማግሌም፣ የሃይማኖት መሪ፣ የፖለቲካ ፓርቲዎች፣ ልዩ ልዩ የማህበረሰብ አደረጃጀቶች የየራሳቸው ድርሻ ስለሚኖራቸው ሁላችንም በጋራ የምንረባረብበት እና ለዚች ሀገር ህልውናም ለህብረተሰቡ ሰላም ማግኘትም የጋራ ልብር የሚጠይቅበት ታሪካዊ ምዕራፍ ላይ እንገኛለን የሚል አጠቃላይ አስተያየት ነው ያለኝ። ይችላል።
በሌላ በኩል መግለጫ የሰጡት የአዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኸኝ በስቱዲዮ በሰጡት ጋዜጣዊ መግለጫ የአማራ ህዝብን ጥያቄዎች ለመመለስ የሚያስቀጥል እና የሚያስችል ስራዎች ተሰርተዋል፣ እየተሰሩም ነው ብለዋል።
አመሰግናለሁ ጽዮን ለውይይቱ፣ እንዲሁም ምሁራን እንግዶቹንም እንደዚሁ በአድማጮች ስም አመሰግናለሁ። ወደ ተከታዩ ቅንብር እንለፍ። ኢትዮጵያ ደህና ነች?
በተከታዩ ዝግጅት የኢትዮጵያን ጤና እንፈትሻለን። ሰለሞን አባተ የፖለቲካ ሳይንስ ሰው ይዟል። ወደ ዝግጅቱ።
የኢትዮጵያ ነገር አሁን ያለችበት የማያሳስበው ቢኖር ጥቂት ነው ካለ
እጅግ በጣም ብዙ ሰው እየተጨነቀ ነው ያለው መላ ህዝቧ በመላው ዓለም ያሉ በሀገር ውስጥም ያሉ ላለፉት 40 እና 50 አመታት የዘለቀችበት ትኩሳት ለተወሰነ ጊዜ በረድ ያለ መስሎ ቢቆይም ሰሞኑን የገባችበት ሁኔታ ግን መልሰው እያገረሹ ያሉ የጤና መታወክ ሁኔታዎች የሚመስሉ አጋጣሚዎችን አይተናል አስተውለናል በሀገር ውስጥ መቼም አንድ ሰው ታሞ ወደ ሐኪም ጋር ሄዶ የጤናውን ሁኔታ እንደሚመለከት ሁሉ የሀገርም የጤና ሁኔታ በእንደዚህ አይነት የቀውስ በሚመስል ሁኔታ ላይ በሚገኝበት ጊዜ አይኖቻቸውንም እጆቻቸውንም ከሀገር ልብ ላይ ከሀገር ግንባር ላይ ከሀገር ሰውነትና አካል ላይ አያነሱም ብለን የምናምናቸው የፖለቲካ ሐኪሞች የፖለቲካ ሳይንቲስቶች የፖለቲካ ተመራማሪዎች ብዙ ነገር በቅርብ ይከታተላሉ መላም ይፈልጋሉ ብለን እናምናለን ብዙ ሰው እንዲህ ያምናል በኢትዮጵያ ውስጥ ያለው ገዢ ፓርቲስ በውስጡ ያየን ያለነው ሁኔታ ጤናማ ነው ለመሆኑ ኢህአደግ በህይወት አለ ይዘልቃል እነዚህን ጥያቄዎችና ሌሎችንም ይዤ እንግዳ ጋብዣለሁ የፖለቲካ ሳይንስ ምሁር በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር እንዲሁም በስክሪፕትስ የጋዜጠኝነት ትምህርት ቤት የጋዜጠኝነት መምህር የሆኑትን ፕሮፌሰር ብሩክ ኃይሉን ስቱዲዮ ጋብዣለሁ በኢትዮጵያ ያለውን ሁኔታ ያጫውቱናል ፕሮፌሰር ብሩክ በቅድሚያ እንኳን ደህና መጡ አመሰግናለሁ
ደህና ቆየኝ ስቱዲዮ ይተገናኘን ዛሬ በጣም አመሰግናለሁ
በአካል ተገናኘን ብዙ ጊዜ አብረውን ነው ያሉት በራዲዮ ብዙ ጊዜ እንገናኛለን በፌስቡክም በተለያዩ ትንታኔዎች በተለያዩ የሀገር ውስጥና ለማቀፍ አጋጣሚዎች እየቀረቡ ያሉትን እውቀትም ልምዶንም ያጫውቱናል መቼም እርሶ የፖለቲካ ሳይንስ ምሁር ነዎት የጋዜጠኛነት መምህር ነዎት ዲፕሎማት ነዎት ዜጋ ነዎትና በብዙ ሀገሮችም ተንቀሳቅሰዋል ከነዚህ ሁኔታዎች ሁሉ ተነስተው እርሶን እንደ አንድ ሐኪም ልጠሮትና ኢትዮጵያ ደህና ነች?
መጀመሪያ ለጥሪ አመሰግናለሁ አቶ ሰለሞን በጣም እግዚአብሔር ያክብርልኝ ኢትዮጵያ ደህና ነች በጣም ጥልቀት ያለውና ከባድ ጥያቄ ነው ደህንነት በምን ይለካል ነው ለለቱ ደህና እንመስላለን ግን ጠንከር ያለ እንትን ሆነ ከበሽታ ከሆነ ደግሞ ውስጡን እየገዘገዘ ያው ያስቸግራልና እንደ ዋጭሩ ለመለስ አሳሳቢ ነው ኢትዮጵያ ሁኔታ አሳሳቢ ነው ያገረሸ እንዳቀረብከው የመመላለስ ሁኔታ ያያየን ነው ለውጡ አንድ አመት ከ3 ከ4 ወር 5 ወር ገደማ ነው ብዙ ውጣ ወረዶችን ያያየን ነው ግን በሽታው ወደ ሞት እግዚአብሔር ያበለውና ያደርሰናል አለልም ሲሪየስ ነው ኢትዮጵያ ሀገራችን ታማ ለግታማ
የጠና ነው
እጅግሯ ገናል ተያዘም ካሰብንበት ቆራጥ ነው ምጃይ ኮሰደን ትክክለኛ ውሳኔ ከተወሰነ በአመራሩ በተለይ እና የህዝቡም ድጋፍ ያስፈልጋል ያ ከተደረገ ትድናለች ይሄንንም ስቶርም ልበልህ ይሄንንም ስቶርም ወይ ጎርፍ ልበልህ አልፈልን ነውጣ እንችላለን እንምለው
እስቲ በዛው በታማሚና አካሚ ቋንቋ እንነጋገርና የርሶ የምርመራው ውጤት ምንድነው የሚያሳዩት ምንድናቸው በሽታዎቿ ምንድናቸው ህመሞቿ አንድ ሁለት ብለው ሊጠቅሱልኝ የሚችሉ ከሆነ
በጣም ብዙ ሰዓታት ሊያናገረን ይችላል አንዱ የዲሞክራሲ ጦት ነበር በፊትም ቢሆን ትልቁ ለምሳሌ የፖለቲካ ብስለትም የፖለቲካ ድርጅቶች እና ስልጣን ያዙ ወገኖች ምን ያህል ብቃት አመራር ነበራቸው አገሪቷንም ሲመሩስ በምን አይነት ስትራቴጂና ታክቲክ ነው የመሯት ሁሉ ነገር እኛ ወስነን ነው ወይስ ህዝቡንም እያሳተፉ ነው ህዝቡንስ ያሳተፉ በምን አይነት ጉዳዮች ላይ ያሳተፈዋል ፖለቲካል ስፔስ ነበር ወይስ አልነበረም ይሄ ሁሉ መታየት አለበት የፖለቲካ ሳይንስ ሲመረምር አገሪቷስ በህግ ነበር የምትተዳደረው አዎ ህገ መንግስት አለ አዎ ህገ መንግስት አለ ግን ህገ መንግስት በጭብጥ ተግባር ላይ ውሏል አልዋለም ከዋለስ የትኛው ነው ምን አይነት ጉዳዮች ናቸው ይዋሉት ምን አይነት ጉዳዮች ናቸው መዋል ሲገባቸው ህገ መንግስት ያልታዩት ለምን ታለፉ አመራሩ ለምን አስተላለፋቸው ኢኮኖሚክ ፖሊሲውንም እንዴት ነው ኢኮኖሚክ ፖሊሲው መታየት አለበት የፖለቲካ ድርጅቶችን አደረጃጀታቸው ራሱ በአካል እናቸዋለን እጅግር አላቸው ግን ውስጣዊ ህይወታቸውና ዳይናሚዝሙ ስነት ዳይናሚክ ናቸው ወይስ ሙት ነበሩ ወይም ታሞ ነበር እነሱ ራሳቸው ምን ያህል መንግስትና የፖለቲካ አመራሩ ተቆራኝቶ ነበር ምክንያቱም ሌቭል ኦፍ ኮራፕሽን
ሙስናውን
ምን አቆበስ
ነው አብሮ ከተጣመሩ እንደ ከተጣቡ ነው የሚባለው እንደማ አንድ ቋንቋ ከተጣቡ ምንም መደነቅ የለብንም ኮራፕሽኑስ ቢጋባ ማለት ነው አመራሩ ራሱ ይዞ የመጣውን አይዲል ምን ያህል ገፋበት የድረስ ሄደ ምን ያህል ገፍቶበት ደግሞ ምን ያህል የበሰበሰ መጣ ለምን በሰበሰ አመራሩ ራሱ ራሱን ተካውስ አልተካም ሲተካስ ልክሱ ነገደን ማሚቶ ልክ ነው የሚለው ያነሱ አመራሩ የተካው ስልጣን ላይ አስቀመጠው ወይስ ሚጠይቅ ወነተኛ ወጣት ትውልድ ነው ያረገው ይሄ ሁሉ ለፖለቲካ ሁሉና ሁሉ አስተዋጽኦ ያረጋልና የዚህ ሁሉ ዝራ ድምር ውጤት ነው ለመነሻ ማለት እንፈልግ
ፕሮፌሰር ብሩክ በዚህ ሁኔታ ውስጥ በዚህ የፖለቲካ ትርምስ ውስጥ ጨርሶ ከኢትዮጵያ እንግዲህ ከኢትዮጵያ በመልበት ጊዜ ኢትዮጵያ የትጋኑ ያለችው ራሱ አንድ ጥያቄ ይሆንና ከመገንጠል አንስቶ በክልሎች የመከፋፈል የመደራጀትና ከዞንነት ወደ ክልልነት የማደግ ጥያቄዎች እየተነሱ ናቸው። አንዳንዶቹም በኃይል ሁሉ የታጀቡ ይመስላሉ። በኃይል ቃላት ሁሉ የታጀቡ የእልህ ንግግር ያለባቸው ሁሉ ይመስላሉ። አሁን ባለው የኢትዮጵያ ህገ መንግስት መሰረት ግን አንዳንድ የማይፈቅዳቸው ህገ መንግስቱ ሁኔታዎች እንዳሉ እና ያለን ህገ መንግስቱ አልተለወጠ በስተቀር የኢትዮጵያ ህገ መንግስት የኢትዮጵያ ክልሎች የሚባሉት እገሌ ናቸው ተብሎ ተቀምጧል። ይሄ ህገ መንግስት አይሻሻል እንደዛ አይነት ለውጥ ማድረግ ይቻላል ወይ? ይሄ የመገንጠልና በክልልነት የመደራጀት አዝማሚያና ዛቻ ወዴት ነው የሚወስደው? መጨረሻው ምንድነው?
በጣም ግሩም ጥያቄ ነው። እንደውም ምን ወስደው እርምጃዎች ናቸው መጨረሻችን ያሳምርልናል ወይ ማያሳምርልን? አማማተን ያሳምረው እንደሚባል ያሳምርልን? አሁን ለጥያቄ ለመመለስ አዎ ህገ መንግስቱ አለ። በህገ መንግስቱ ውስጥ ፍሌት ይደሆን ነገሮች አሉ። ግን ተግባራዊ ሆኖ አሉ ያልሆኑም አሉ። አንድ ሁለተኛ ባለፉት 27 28 አመት የነበርንበት ሁኔታ ምን አይነት ህብረተሰብ ይዘን ነው አማራውም ሲመራ የነበረው? ነጻነት ነበር ወይ? ለምሳሌ ፖለቲካል ዲሞክራሲ የፕሬስ ነጻነት ነበር ወይ? አልነበረም። ለምሳሌ በጣም ቢኖርም ግድብ ነበር። የብሔረሰቦችንም ችግር የመፍታት ሁኔታ ከተቀመጠው ውጪ ቢደረግ ሌላ ነገር ያስከትል ነበር። ወደ አሁን ለዶክተር አብይ በመጣ አንድ ለውጥ ላይ ገብተናል። አንድ ምራፍ ከፍተናል። አሁን ይሄ ታፈገ ቤት በፊትም እንደተባለው ሲከፈት ብዙ ግሳንግስ አለው ውስጡ። የሱ ግሳንግስ ውጤት ነው ጥያቄዎች ትክክለኛ የሆነ ጥያቄ ሊሆን ይችላል። እሱ በዝርዝር ደግሞ እያንዳንዱ በራሱ ምሪት መታየት አለበት። ግን ያ የተከመረ የሀገሪቷ ችግር ያልተፈቱ ችግሮች ዝም ብለው በቋፍ በጥጫም ሆነ በሴኩሪቲም በምንም ተጭነው ይዘነው ጸጥስ 27 አመት ሀገሪቷ ከሞላ ወደ ጸጥ ስትል የዙ ጥያቄ የተመለሰ ይመስለናል። ተግባብተናል። አሁን ግን ሲከፈት ሁሉም የራሱን ብሶት የራሱን ቁርሾ የራሱን ምን ጥያቄዎች ያመጣ ነው ያለው። ጥያቄውን ይዞ ሲመጣ እንግዲህ አሁንም አንስተሃል አንተ ግማሹ ዛሬውን ካልተፈታ ዛሬውን ነጻ ካልወጣ ዛሬውን ስቴፋኖንግ በምንም አይነት ይላል። 27 አመት ግን ሊጠይቅ አልቻለም። ያልቻለበት ምክንያት ብዙ ሄቪ ሃንድስ ነበር ብዙ ነገር ስለሚደርስበት። አሁን ግን በዶክተር አቢ ዲሞክራሲ አይኖርም እንኳን ኖረ ያን እድል ተጠቅመው እድል ለዚህ መንግስት አልሰጡትም። ባንድ አመት ጥቂት ውስጥ ሶሉሽን እንዲፈልግ ይጥራሉ። ተግባብተናል። ስለዚህ ህገ መንግስቱንም ስቴቱንም ቢሆን መደረግ ያለበት ትክክል በክልል መሆን በህገ መንግስቱ መሰረት መሆን ያለበት። አሁን እሱን ዘለን እሱን ያፈረሰን በቃ ሞች ይገኛል ለማለት ሁኔታም እየመጣ ነው። ይሄ ሌሎችንም ወደዛ እንዳያስቡ ያደርጋል። ሌላ ሀብዮችን ቢረሰብ አይጠይቁ አይደለም ጥያቄ ተይዞ የሁሉም አደ ላይ መፈታት አለበት። የህገ መንግስቱን ጉዳይ መታየት አለበት። 28 አመት እኮ ጠብቀዋል። 28 አመት እኮ በሆዳቸው ይዘው ከሌስ ኤክስ እና ብሔረሰብ ኤትኒክ ክልል መሆን ፈልጋለሁ ብለው ይዞታል አፍኖ በሁሉ ግን አመት ሁለት አመት መጠበቅ አቃተው። ይሄም ራሱ ከፖለቲካ ካልቸራችን ከድፍረት ፖለቲካ ከሾርት ሳይትድ አጭር ከማየት ፖለቲካ ራስን ማስቀደምና አሁንም ትልቁን ማስቀደም ውስጣቸው ያለውን ትግል ያሳያል። ወደ ሰፊ ሆኖ የኔ ችግር አለ አዎ የኔ ችግር ግን መቼም አዲስ ምራፍ ኢትዮጵያ ገብታለች ከሌላው ችግር ጋር አብሮ መፍትሄ ይገኝልን ከማለት አቋየ ማየት ነበርባቸው ነው ምለው። 28 አመት ተኝተን አልልም ተኝተናል መቼም እሱ እንትን ወጣም ይወረደ ይሆናል ግን 28 አመት ተንደሰረበት አሁን ነው
ግለማመታት ነበሩ
ምክንያት የነበረው ፓወር ኮንፊጉሬሽን በደንብ አርጎ ንቅ አርጎ ስለያዘ መናገር አልቻሉም። አሁን ግን በዶክተር አቢ ስልጣኑ ጉልበቱም ሴኩሪቲውም ወታደሩም ይያሉ ማረግ እየቻለ ይሄ ታፈገው ቢሲከፈት ሁሉም ጥያቄውን ሲያነሳ አይ ቲንክ የመንግስቱንም ጥረት ማየት ያለባቸው መስለኛል። ይሄ ማረግ እንኳን ይቻሉት ባለው ኦፕንነስ ነው።
ከዚህ ጋር እስቲ ያያይዘው የሚመልሱልኝ ባንድ በኩል እነዚህ በክልል ደረጃ ለመውጣትም ያሰቡ ያሉት አካባቢዎች በጎሳ በቋንቋ የተደራጁ ሲሆኑ እስካሁን ድረስ ያለውን የቋንቋና የጎሳ ፌደራሊዝም እስካሁን ያለውን አደረጃጀትም ልክ አይደለም ብለው የሚቃወሙም ደሞ አሉ። መልካም ምድራዊ አደረጃጀት ነው ለአስተዳደር የሚመች አከላለል ነው ምንም ያለበትና ኢትዮጵያም ይበጃት እንደዚህ አይነት ነው የሚሉ ይያሉ ነው እነዚህኞቹ ተጨማሪ
ደግሞ
ጥያቄዎች እየመጡ ያሉ
አሉት።
ሊፈታል እንዴ አይነቱ?
ሊፈታ ይችላል። ማይፈታ ነገር የለም። ማናው ምንድነው መደማመጥ አሁን ያለው አነሰም በዛ የፈለገው ክሪቲክ ዶክተር አቢ ላይ in his person አማራው ላይ የፈለገው ክሪቲክ ውርጅብኝ ቢወርድም ማንንም ፐርፌክት አማራር የለም። ግን ይሄ አማራር ይዞ መጣውን እድል ጎልደን ኦፖርቹኒቲ መጠቀም አለበት ህዝቡ። መጠቀም የሚችለው ያንን ሲንከባከብ ነው። ተሸክሞ ይዙር ማለት አይደለም። ያንን ሲንከባከብ ነው። ምክንያቱም the other version ተሞክሮ አልተሳካም። ፍንፍን ያለ ስርዓት ማለት ነው። ስለዚህ ጥያቄያቸውን በዚህ ቻናል መደረግ አለበት። ሊፈታ ይችላል። መድረኩ ተከፍቷል። እንዲከፈትም መደረጋል ተደርጓልም። ጉዳቸው ማቅረብ አሁን ያልከው ትዝለኛል። ወደ 9 እና 10 ተብሎ ህገ መንግስቱ 9 ክልልና 2 ቀጣ አስተዳደሮች ያ አዲስ አበባና ድሬዳዋ ሲወሰን ሪሜምበር እኔ ሎካል ገቨርንመንትን ብዙ አመት አስተምሬያለሁ። ፌደራሊዝምንም በአዲስ አበባ ዩኒቨርሲቲ ለብዙ አመት አስተምሬያለሁ ይያለሁ። ፖለቲካል ሳይንስ ዲፓርትመንት እና የብዙ ሀገሮችንም ግማሹ ስዊስላ ግማሹ ላይ ሱም አው ሱም ይጠቅማል። ግን ያገራችንን ስናይ ከናይጄሪያ ጀምረን የኛ ኤትኒክ ላይ ተመስርቶ
ያስተምራል።
ጎሳና ቋንቋ ላይ ነው። ዌል ይብስም ብሎ እስከ ራይት ኦፍ ሴሴሽን ይሄ በሶቪየት ህብረት በተለይና ስታሊን ጊዜ ያው እነሱ ናቸው። እነሱ ደግሞ ሞኞች አይደሉም፣ ተግባራዊ አላረጉትም። ህዝቡም አልጠየቀም። ለምን እንዳልጠየቀው አርሜኒያኖች መገንጠል ይፈልጉ ለምን በጥጫ ስለተያዙ ነው። ኡዝቤክስታን፣ ካዛክስታን መገንጠል ይፈልጋሉ። ቱርክሜኒስታን መገንጠል ይፈልጋሉ። ሞር ዴር ሴንትራል ኤዥያኖች ናቸው። ግን የሶቪየቱ ስርዓትና ኮሙኒስት ፓርቲ ኦፍ ዘ ሶቪየት ዩኒየን ሲፒኤስ አንቆ ይዞ መብትም አልሰጣቸው። ኢትዮጵያም እንደዛ ታፍኖ የነበረ ነው። እና ህግ ላይ ማስቀመጥ ነው አለ። ግን ተግባራዊ ላይሆን ይችላል። እና እኛም አስቀምጠን መገንጠል መብት አለው ወገደ መብት አለው ግን መጠየቁ ፕሮሲጀር አለው። ግን ማን የጠየቀው? እስቲ ዛሬ 4 አመት 3 አመት ጀምሮ ነው ቀውስ የነበረው። 4 አመት በፊት የሱዳን ህዝብ መካከራዋል አውትራይት ገፋ ባለ ሁኔታ እንደሆነ ቢጠይቁ ኖሮ ተቀባይነቱ በነበረው መንግስት እንዴት ነበር የሚሆነው? በጥጫ ነው በየገምታለሁ። በጥጫ በጉልበት ነው ማፈን ማሳፈን ማለት ነው። አሁን ግን ይሄን ሁሉ እንኳን አድረስ ማድረግ የተቻለው ባለው ፖለቲካል ስፔስ መስፋት ነው። እና ይሄንን ሰክተን የተንከባከብን ችግራችን የተውት ማለት አይደለም። ጥያቄያቸው እሱን ይዘው ከሁሉ ጋር እንዲፈታ ይሄ ገና የተንገዳገደ ያለውን መንግስት ይያገዙ መሄዱ ነው። ለነሱም ህልውና ሌላውም በህረሰፉ ህልውና ለመላ ኢትዮጵያም ህልውና የሚያገዘው እሱ ነው። ከዛ ውጪ ህገ መንግስቱ በምን መልክ ይቀረጽ የሚለው ራሱን የቻለ ደግሞ ኮምፕሌክስ ችግርና ራስ መታት ነው ራሱ። ምክንያቱም ያመለውጥ የለበትም የሚል የህረሰቦች የተወሰኑ አቋም አለ። አይ እንደው አንድ ኢትዮጵያ ሆኖ ፌደራል ሆና ግን እንደ አሜሪካ በጂኦግራፊ ባላቀማመጥ እንደገና ተዋቅሮ ኢንዲቪጁዋልም ግሩፕም መፍት ሰጥቶ በዛ እንደገና ሪቪዚት ይባል እንደገና ከልሰን ማየት አለብን። ቴንክ ዩ የሚል ወገን አለ። ያ ሲደረግ ምንድነው የሚሉት እነሱ ሎጂክ ደግሞ 28 አመት ሞከር ነው አናከሰን አባላን እየበተነን ሊያጠፋንም ነው እንጂ ተጣብቶን ወደ በጎ ነገር አልመራንም በሚል የሐሳብ አቅጣጫ ነው የሚያርግና ሁለት ኤክስትሪም አለ።
ዶክተር ብሩክ እርሶ ምን ይመክራሉ እንደ ፖለቲካል ሳይንቲስት እንደ ባለሙያ? አማካሪ ቢሆኑ የፓርላማው አማካሪ ቢሆኑ ምን ይመክራሉ? ይሻላል የህዝብ አማካሪ ቢሆኑ?
ከባድ ጥያቄ ነው። አንድ ዲሞክራቲክ ስፔሱ መጠበቅ አለበት። አሁን የተጀመረው መታፈን የለበትም። ግማሹ ኦሬዲ ዶክተር አቢ እንዲ እየዘጋን እንትን ያለና እሱ መጠበቅ አለበት። ግን አካውንታቢሊቲ ሪስፖንሲቢሊቲ አላፊነት መታወቅ አለበት። እንዳስፈላጊነቱ መንግስት ነውና የተደራጀ ኃይል አለውና በመጨቆን መልክ ሳይሆን አገርን ከመጠበቅ አኳያ እርምጃ መውሰድም ይጠበቃል። ህዝቡም እየጠበቀ ነው። ሰላምን ማግኘት ማለት ነው። ያን ማስከበር ነው። ቀጥሎ ዳያሎግን ክፍት ማድረግ የተደረገ ነው። ውይይቱን በምን መልክ እንዲድበት የሚለው በሰፊ ሁኔታ ሁሉም ቢሳተፍ ማድረግ ነው የሚታየኝ። ከዛ ወደ ህገ መንግስቱና ወደ ምርጫው ይከዳል። አሁን አንተ በግሌ ላል ከጥያቄ ፖይንት ደሆነ ጥያቄ ከባድ ነው። እንደ ትውልድ ኢትዮጵያዊ አዝናለሁ። ከባድ ውሳኔዎች ነው የሚጠብቁት። በሰው ልጅ መብት አምናለሁ፣ በኢንዲቪጁዋልም ሆነ በግሩፕ መብት። ነገር ግን ኤትኒክ ላይ ቤዝድ የሆነ መንግስታት አወቃቀር በጣም ሬር ናቸው። ወደ ልማት ሳይሆን ወደ አደጋ ነው የሚወስዱን። ለምን? እርግጥ እነዛ ኤትኒክ ግሩፖች ያንዳንዳቸው የራሳቸው ቋንቋ አስተዳደር የሚባለው ሁሉ በጎነት እንዳለ ሆኖ ግን እያደር እየዋለ ምንድን ነው የሚያደርገው? ይሄ ሰልፍ አይደንቲቲ ወደ ቶታል አውቶኖመስ ብቻ ሳይሆን ከዛም በላይ ያደገ መጥቶ ወደ መበተን ነው የሚወስደው።
ምንም ትርጥሬ የለም።
ጎዝላቪያ ስሎቬኒያዎች መጀመሪያ ነበርኩ አጋጣሚ 1991 ለስብሰባ ስሎቬኒያ ሲገነጥሉ ነበርኩ ለምሳሌ። ቀጠለ ክሮኤሽያ ቀጠለ። ከዛ ዘርቢያኖች የመጨረሻ ናቸው። አሁን ዘርቢያኖች ፓኒ ጎዝላቪያ ስሜት ያለው መጨረሻ ላይ ነው። እነሱ አልቀሰው ራሳቸው መንግስት ያቋቋሙ ዘርቢያኖች ስድስተኛ ሲወጡ ማለት ስድስት ስቴት ነበራቸው። ቦዝኒያ ሄርዘጎቪና ሶስተኛ ሄደ። ሞንቴኔግሮ ከዛ በኋላ ነው። ሁሉም ተበተኑ።
ይሄ ምንድነው? ያ ዳይናሚዝሙ ነው። ይሄው እንግዲህ ከዲሞክራሲ ከነጻነትም ጋር ነው የሚመጣው። የኛ ዲሞክራሲ ይሄንን ያጎላው አውጥቷታልና እየጎዳንም ነውና አገሪቷን ወደ መበታተን ሊወስዳት ይችላል ነው ማለት። ስለዚህ መፍትሄው ምንድነው ላልከው፣ የያንዳንዳችን ኤትኒክ ግሩፖች አይደንቲቲያቸው መጠበቅ ማለት የመናገር የቋንቋቸው የምናቸው ግን ክልሉን በተመለከተ እንደገና ቢታይ እንደውም ኢትዮጵያን ስሜት እንዲሰማቸው እየተቀላቀሉ ከሁሉ ጋር እየተያዙ ቢሆን ይመረጣል ብዬ እገምታለሁ። አንድ ይሄ ነው። ሁለተኛ ኢኮኖሚክ እድገት አገርን ግንብን ይሰብራል። ኢኮኖሚክ ኢንቴግሬሽን ይባላል። ባደገ ቁጥር ሰው ይዋለዳል። ለስራ ፍለጋ ከአዲስ አበባ ተነስቶ አፋር ያለ ከአፋር ተነስቶ ጅማ ይሄዳል። ያ ሲል መዋለድ መዋደድ ይመጣል። በዛ አገሮች እንደዛ ነው አውሮፓውያኖች ኔሽን ስቴትስ መፍጠር የቻሉት ማለት ነው። ቅንጅቱ እሱ በዚህ ከቀጠል ጥሩ ሁኔታዎች ላይ ያለን አቅጣጫው ኢኮኖሚው ላይ ችግር የለም። ፖለቲካው ላይ ነው ወደኋላ እየቀረ ነው። እሱም የነበረው ተጽዕኖና የነበረው ትኩረት አለመስጠት ሁኔታ ነው። እና ሁለቱ ቢቀናጁ ጥሩ ነው። ግን ኢትዮጵያ ብቻ ካለ ደግሞ ብዙ ብሔረሰቦች በተለይ አናሳ ብሔረሰቦች ቅር መሰኘትና መብታቸውን የማስከበሪያም ሜካኒዝም የለንም። ደግሞ ላይኖራቸው ይችላል። ያን ሁሉ ይታያል። እንደገና ቢታይ ቢከለስ ጥሩ ነው እላለሁ።
መልካም ፕሮፌሰር፣ የኢትዮጵያ ህገ መንግስት እንደው አጠራ አድርገው ቢነግሩኝ መጣል አለበት መቀደድ አለበት የሚሉ አሉ። የለም
ይሄ አንዱ ጫፍ ነው።
ሊከለስ ይችላል ሊሻሻል ይችላል የሚሉ አሉ። የትኛውን ነው እርሶ?
እንግዲህ አገሮች ጥሩ ጥያቄ ነው። አገሮች ከሪቮሉሽን ላይ ሲሆኑ ቶታሊ ይለወጣል። ፈረንሳዮች እንኳን አሁን አምስተኛ ሪፐብሊክ ላይ ነው ያሉት። ከ1958 ጀምሮ ፊፍት ሪፐብሊክ ነው የሚባለው። ብዙ አገሮች አውሮፓ አገሮች ጀርመኖችም ከናዚ ጀርመን በኋላ ቶታሊ ጥለው ነው አሁን ቤዚክ ሎን ያላቸው። አንድ ሂስቶሪካል ከጠይ መሆን አለበት። ትልቅ ኮንፍሊክትና ክራይሲስ ውስጥ ገብተው ወደ አብዮት መርቶ መለወጥ እና እንደዛ ቶታሊ የሚያደርጋል። ኢትዮጵያን በተመለከተ ይሄ ፖለቲካልና ሲቪል ራይቶችን ተመለከተ እንዳለ አዳፕት አድርገን መቀጠል እንችላለን። ችግር የሚሆነው የፌዴራሊዝሙን አወቃቀር አንደኛ፣ ምክንያቱም 10 ብቻ ናቸው ወይ የሚለው ራሱ መታየት አለበት። እሱን እንዴት አድርገን እንጠብቀው የሚለው መታየት አለበት። ከዛ ውስጥ ምን አይነት ፌዴራሊዝም ነው የምፈልገው? እንደ ስዊስ አይነት ነው? እዚያ የሚሽከረከር ፌዴራሊዝም ሁሉ አለ። በየአመቱ እያንዳንዱ ለአንድ አመት ሄድ ኦፍ ስቴት ሆነ ያገለግላል፣ ይሰራል። እኩልነት ለመስጠት የማሌዥያን ፌዴሬሽን አለ። እዛም ቀደም ሲል በዛ መልክ ይጠቀሙ ነበር። እና ኢትዮጵያም የሚሰራውን አዳፕት ብናደርግ ወደፊት የሚያሻግረንን ከጊዜው ጋር ሊሄድ ያልቻለና ችግር የፈጠረብንን መለወጥ አለባቸው ነው የምለው።
በቅርቡ ኢትዮጵያ እንደዛ አይነት ስራ ውስጥ ትገባለች የሚል ሀሳብ አለው? ህገ መንግስቱን መለወጥ የሚሆን ማሻሻል አይነት ንግግር ውስጥ
አይ ቲንክ ምርጫችንና ጊዜው እየወጠ ነው። ምርጫችን እየጠበበ ይመስለኛል። መጀመሪያ ምርጫውን ማካሄድ ያስፈልጋል ባይ ነኝ። ምርጫው ከተካሄደ አዲስ የሚመጣው ሌጂትመሲ ህጋዊነት ያገኛል። አዲሱ አመራር ተወካያቹ በሙሉ 500 ገደማ ሆኑት አዲስ ይሆናሉ ወይም እንደገና የሚገቡት ይገባሉ። የፖለቲካ ፓርቲዎች ሪኮንፊግሬሽን ራሱ ሚያድግ ሊፈርስ ይችላል። አሁን ባለው ሁኔታ በአማራ ክልል በተፈጠረው ሁኔታ የማይቀር ነው። አራቱ አሁን አብሮ የሚሄዳቸው ሁኔታ የጊዜ ጉዳይ ነው።
አራቱ ሲሉኝ የኢህአደግ አባል ድርጅቶች ማለት ነው። የሚቀጥለው ጥያቄ ነበር፣ መነሻዬ እሱ ነበር። አለ ወይ ኢህአደግ በህይወት?
አሁንም አለ። ምንም ስብሰባም እያሉ በጉዝ ይገናኛሉ። ግን
እንደ ፖለቲካ ሳይንስ ነው የምጠይቀው።
አዛልቅም እንደማይሆን ጋብቻ ነው ካሁን በኋላ ነው ብላ ባለቤትየዋ ጨርቋን አዘጋጅታ ምን ብላ ወጣ ተመለሰች። ወጣ እያየ ነው ሁለት ሶስት መፎከርም አለ። አባቴ ጋር ሄዳለሁ ነገሮች አሉ አንተ እንደፈጠረ እሱም ይጀላል ባል ሲምቦሊካሊ ማለት ነው። ስለዚህ እንዲህ ደረጃ ተደራርሰው እና ደግሞ ስትራቴጂ ላይ ተለያይተው አንዱ ለምሳሌ ቲፒኤልኤፍ ሬቮሉሽነሪ ዲሞክራሲ አሁንም ያሰራል ኢትዮጵያ ነው የሚለው፣ ግን የኦሮሞና አማራው ፓርቲ እንደምረዳው ሊበራል ዲሞክራቲክ ሆነ አለ አይደለ ጆይንት ቬንቸርም ሁሉ የሚያስተናግድ ፎረን ካፒታል የሚያስተናግድ በኢኮኖሚው ዘርፍ ማለት ነው። በፖለቲካው ኦፕንነስ ይመስላል ያ ሁሉ ስላለ እንደገናም በቲፒኤልኤፍ ውስጥም አይ ቲንክ ሜቢ ትንሽ ቅሬታ ወይ ትልቅም ቅሬታ ይኖራል። ደክመን ይሄ ነው ወይ የሚል ነገር ማርጂናላይዝ ተደገናል የሚል ስሜት የመፈጠር ሁኔታ ከአሸናፊም ወገን አንዳንድ የሚያሳስቱ አሉ። አሸንፈናል ዛሬ በተራ ነው የሚልም አለ። ይሄ ኔጋቲቭ ቶክሲክ የሆነ አነጋገሮች አሉ የሚጎዱ ከሁለቱም አቅጣጫ። ያም ሁኔታ ስላለ እንግዲህ ተለያይቶ ቢያዩት ይሻላል። ምክንያቱም ቲፒኤልኤፍም የራሱን ፓወር ኦፍ ኮንፊግሬሽን ይፈልጋል። የተወሰኑ ኤትኒክ ግሩፖች በኤትኒሲቲ ስለሚያምን ኤትኒክ አይደንቲቲ የአማራና ኦሮሞ ፓርቲ እንደምንሰማው እንደምናየውም አላማቸው ሞር ወደ ፓን ኢትዮጵያን ወደ መመስረት ሁኔታ የመሄድና ኢንዲቪጁዋል ሊበርቲ ላይ ፎከስ ያደረገ አካሄድ ስላለ እነሱም የራሳቸውን ከሶማሌ ከአፋር ከዋቴቨር ከመሰላቸው ጋር ስለዚህ ሌላ ሁለት ብሎክስ ኦፍ ፓወር የሚመጡ ይመስለኛል።
እነሱ ስማቸውንም እያመሳሰሉ ናቸው መጠሪያቸው
አቋማቸው።
ምርጫውስ መካሄድ የለበትም መካሄድ አለበት የሚል ንግግርም አለና አሁን ባለው የኢትዮጵያ ሁኔታ መካሄድ የለበትም
አከራካሪ ሆናል። ፍሮም ዘ ሊጋል ኖርማቲቭ ፖይንት ኦፍ ቪው አሁን ያለው ፓርላማ የሚያበቃለት እንግዲህ
እንግዲህ የዛሬ አመት ክረምት ገደማ ሊገባ ሲል ነው ለዚህ ልጅ ዘመሲ አይኖረውም ማለት ነው። ያን ለማርዘም ኤክስትራ ሜጀር ያስፈልጋል ተወስኖ መጨመር አለበት። እኔ ራሴ 6 ወር አመት ወዲህ የዛሬ አመት ያደርሰናል የሚል አቋም ነበር በግሌ እንደው ስገመግመው ሁኔታው። አሁን ግን የማይሆን ሁኔታ በዚህ ሁኔታ ያዳለጠን አንነሰሪ አንቻግራንቻውስ እየገባን ሰላም እየደፈረሰ እዚህም ዛም ሰዓት እየተነሳ ማን እንደሚያነሳው ማን እንደሚያረጋው ሰውም ይላል ያም ይላል ብዙም ይወራል። ዶክተር አብይ ይዛሄዶ ሮጣ ጠፋል እዚህ ያጠፋል እዚህ ይነሳል። ይሄ ሁኔታዎች በዚህ ከቀጠሉ መግፋቱ የሚያዋጣ አይመስለኛል። ምክንያቱም ዋናው ኢትዮጵያን ሴፍ ማድረግ ነው። ከዛ በኋላ በአመትም ቢሆን ተገፍቶ ምርጫውን ማድረግና አሁን ያለው ፓርላማ ለመጀመሪያ ጊዜ 28 አመት በኋላ የነቃ ፓርላማ ይሆነ ነው ጥያቄ መጠየቅ ይያለ ነው። እንግዲህ 27 አመት ለምን አልጠየቀም ብለማለ ማንሳት ይችላል። ለምን አልጠየቀም እንዲጠየቅ አይፈልግም ነበር።
ፕሮፌሰር ብሩክ ቲም ለማ ወይም ቡድን ለማ ይባል የነበረው ቡድን ይሄንን ለውጥ ያከታተለውና ያነቃነቅ ይመራም የነበረው ቡድን እስካሁን ድረስም እየመራ ያለው የተነሳበትን ሐሳብ ይሰጥ የነበረውን ቃል ክዷል ለውጧል ይያሉ ቅሬታቸውን የሚያሰሙ ብዙዎች አሉ። በተለይ እርሶ በውጪም ስላሉ አሜሪካ ያለውን አስተሳሰብ ያውቁታል። በኦሃዮና በአካባቢዋም የኢትዮጵያ ክብር ኮንሲል ኖት ማህበረሰቡንም በቅርብ ያውቁታልና እንዴት ነው የሚያዩት ይሄንን አስተሳሰብ?
ይሄ ግሩም ጥያቄ ነው። እንግዲህ ሁለቱ ትላልቆቹ ኤትኒክ ግሩፖቹ እንበል ማሪጅ ኦፍ ኮንቪኒየንስ በመፍጠር
ስምምነት
ጋር ብቻ አቀጥሎ ነበር። አሁን ትንሽ ክፍተት የተፈጠረ ይመስላል እንደ ኦብዘርቨር ሳው። እንዴት ብትለኝ ኦሮሞ ብሔረሰብ ጥቅልሎ ያዘ የሚል ብዙ ስሞታ ሁኔታ አለ። ቁልቁል ቦታ ይገባናል ይላል። ያ ደግሞ ለምን ይሄ መሆን ይላል ያለ አንድ። ከዛ ባሻገር ደግሞ አማራ ክልል ያለው ሁኔታ ማለት አለብን። አሁን አማራ ክልል 27 አመት ታይቶ የማይታወቅ ሁኔታ ናሽናሊስቲክ የሆነ የአማራ አማራነት አማራ አባት ሀገር የሚል ብሔረተኝነት በሚገርም ሁኔታ በጥቂት ወራት ፈጦ መጥቷል። ይሄ ራሱ ለእናቶ ደመቀ ፓርቲና ለክልል መንግስቱ ትልቅ ቻሌንጅ ሆኖባቸዋል ነው የምለው።
ፈተና
ሆኖባቸዋል እና እሱ ማስተናገድ እንዴት አድርገው ማስተናገድ መቻለና አለመቻላቸው ኦሮማራ የሚባለውን አላይንስ ህይወት ወይ ያስቀጥላል ወይ ያስቀጥለው ነው የምለው። ምክንያቱም ያንን ቶታሊ ለመቆጣጠር የሚቻል አይመስለኝም። ግን ማለስለስ አብረው የመስራት ሁኔታ የአማራው 3-4 ገደማ ፓርቲዎች ኦሬዲ አሉ። እነሱ አብረው የመስራት ሁኔታ እና ምን አይነት ሚና ይጫወታሉ የሚለው የአማራ ፓርቲ ተቃዋሚዎችም ራሳቸው የሚፈተኑበት ሁኔታ ነው። መተቸት ቀላል ነው ከውጪ ሆኖ ውስጥ ነው መስራት ገቨርንመንት ደግሞ ሌላ ነው። እና ምን ያህል እድል ይሰጣሉ የአማራ ክልል መንግስትን ወይስ ዝም ብሎ መጨፍጨፍ ነው በየቀኑ? ያማረግ ደግሞ ለአማራ ህዝብ የሚጠቅም አይደለም። ባይሆን አብሮ ሆኖ መስራትና ሐሳብ መስጠት። እንግዲህ ኢትዮጵያ አንድ ባንዲራ አንድ ህዝብ ነው። ለኢትዮጵያ ኮን ኢትዮጵያ ሲባል ሆድ ካገር ይሰፋል ይባላል። ብዙ ነገር ትቶ እያንዳንዱ ብሔረሰብ ኮን ኢትዮጵያ ብሎ መስራት ይጠበቅበታል። አማራው ብቻ ሳይሆን ሌሎችም። እና እንዴት እንደሚያስተናግዱት ምን ያህል እናቶ ደምቀን ኮርነር አድርጓቸው የሚበላሽ ከሆነ አማራ ክልል ዴፊኒትሊ ኦሮሞ ይሄ አላይንሱ የሚበተን ነው ይመስለኝ። እና ኦሮሞ ለብቻ በራሱ ከሶማሌና ካፋሩ ጋር እንደውም ኩሽ የሚላን አካይድም ሁሉ እየተወራ ነው። ብዙ ነገሮች ነው ያ የሜድ ሁኔታም ሊመጣ ይችላልና ሁለቱ ችግሮቻችን ከፈቱ በተለይ አሁን ያማራው ክልል በገጠመው ችግር ይሄን ሰሞን መፍታት ከቻለ ህብረቱ ሊቀጥል ይችላል። ኢትዮጵያ ውስጥ የሚመጥናቸውን የፖለቲካ መድረክ ላንድስኬፕ ይዘው ሊቀጥሉ ይችላሉ ነው ማለት የሚችለው።
የዶክተር አብይ አመራር የሳቸው መንግስት እምነቱን የተነሳበትን ሐሳብ ክዷል ቀይሯል የሚል ሐሳብ አለዎት? እርሶ ግምገማ
እንግዲህ ዶክተር አብይ ስትል እኔ በሁለት በሶስት ሌቭል ነው ማለት። አብይን በአብይነቱ መቼም አንተ መከበር አለበት ያገር መሪ ነው ወጣት መሪ ነው ዳይናሚክ ነው ያለው ኢንዲቪጁዋል ኳሊቲ እኔ እምለው የኛ ጎረዋቸው ነው እምለው ያደግ ወይ አራቱ ፓርቲዎች ከስር ፈልፍሎ የመጣ ነው ያስመሰከረ በተጽኖ በምንም እንዲቀር ሲሞከር ብዙ ነገር እየሰማን ነው። አሁን ያን ሁሉ ወጣትሶ አልፎ ደርሶ ኦሮሞ ፓርቲዎችም አምነውበት ነው እዚህ ያመጡት። ችሎታሉ ሊመራን ይችላል መርቶ ሊመራራን ይችላል በሚልና ይሄ ኳሊቲው የሚደነቅ ነው የሚደገፍ ነው። ልጁ ማለት እሳቸው ቪዥናቸውን የለወጡ አይመስለኝም። ነገር ግን እሳቸውም ኮርነር ላይ እንዳሉ ይታየኛል። ፓርቲው ደግሞ ተለውጣል ወይስ አሁንም አብሯቸው ነው? ፓርቲው ከተለወጠ ዶክተር አብይ ምንም ማድረግ አይችልም ወይ ማድረግ ይችላል ግን በቃ እጅና እግሩ ያጥራል ማለት ነው። ስለዚህ ፓርቲው በግድ ከሱ ኋላ ያስፈልጋል። የአማራውንም የሌሎችንም ደግሞ ድጋፍ ለማግኘት አብይ በደህና ሁኔታ ደህና መሆን አለበት። የአብይ ሁኔታ መለወጡን ካየ አማራው ሸርተት ማለትና በራሱ መሄዱን የማይቀር ነገር ነው። እና አይ ቲንክ ኦዲፒ ኦሮሞ ዲሞክራቲክ ፓርቲ ትልቁ አላፊነት በእነሱ እጅ ያለ መስለኛል። በቅንነት ከኢትዮጵያም ለራሳቸው ኤግዚስተንስም ለኢትዮጵያም ሲሉ ዶክተር አብይን ደግፎ እንዳይንገዳገድ ፕሮፓፕ ያርጉ ከሄዱ ሌሎችም በደንብ ይደግፉታል። ነገር ግን ኦሬዲ እሱን ቻሌንጅ ካደረጉ እኔ ቻሌንጅ ከሆነ ነገኮ ተውት ቢልም እኮ ይችላል ይሄ ሊተስፋ ቆርጦ ደጋግሞም ብሏል። የመጣሁት ለማገልገል ነው እንጂ ዘላለም ለመኖር አይደለም ብሏል። እና ለኢትዮጵያና ለና ኢትዮጵያን ህልውና የፈለገ አብይን ቅር ቢለውም በተወሰነ ጥብ ላይ ባናይም እሱ ሚለውን እኔ ደግፈዋለሁ። ነገር አይችል ላይ እንደ ኢትዮጵያ አሜሪካዊ በጣም ተስፋ የተነሳስቷል። አሁን ለማ ለምን ወዳታ ገስንል ከሁላችን በላይ ናት። ትብታችን ለተቀበረበት ሰው ምንና ምኑን ይዞ ነው? ድክመት አለው እንኳን ቢሉ ይፈልገው ቢሆን እሱን ይዞ ደግፎ አንድ ደረጃ እስክንድር ድረስ መደገፍ አለበት ነው የሚለው።
በፖለቲካ ሳይንስ ትንታኔና ግምገማ የባህር ዳሩን አጋጣሚ መፈንቅለ መንግስት ወይም የመፈንቅለ መንግስት ሙከራ ብሎ መጥራት ይቻላል?
አዎ፣ ሙከራ ነው። ለየት የሚያደርገው ኢዩሊ ኩዴታ ይባላል። ፈረንሳይ ኩዴታ ማለት ራስን መምታት ማለት ነው። ኩዴታ የሚደረገው በኔሽን በአገር አቀፍ ደረጃ ነው። አሁን በጣም የሚለየው በክልል ደረጃ ሆነ። ለምን? ይሄም ኤትኒሲቲ ፖለቲካ ውጤት ነው። እያንዳንዱ አብጦ የራሱ ሚሊሻ የራሱ ኦልሞስት ወታደር እንዳለ ቁጥረውና ያ ስሜት በሟቹ ጀነራል አይ ቲንክ የፈጠረው ስሜት ምንድነው? የአማራን ፓርቲ መቆጣጠርና አማራ ውስጥ የምፈልገው ለውጥ ማምጣት የምችለው በአማራ ደረጃ ኩዴታ ባደርግና ቢሳካልኝ እዚህ ሄዳለሁ የአማራን እንትን ለውጥና ከናቢ ጋር ኔጎሼት አደርጋለሁ በሚል ነው። ግን ቢሳካ እንኳን ከነ ዶክተር አብይና ከሌሎች ጋር የሚያስኬድ ፖለቲካ አይመስለኝም። እነዚህን ለመናገር ሌሎች ወዲያውን አይቀበሉትም ነበር።
ፕሮፌሰር ብሮክ፣ በቅርቡ አንድ የጦር መሪ በአንድ ጋዜጠኛ ላይ የነጻ እርምጃ አስተሳሰብ የሚመስል ዛቻ ብጤ ሰንዝረው ነበረ። ይሄ ንግግራቸው በጣም ብዙዎችን አስቆጥቷል፣ ብዙዎችን አስቀይሟል። ምክንያቱም አንደኛ ህገ መንግስቱ ራሱ ከቆመለት በህይወት የመኖር መብት ጋር የሚጻረር ነው። ምክንያቱም ማንም ያለ ህግ ህይወቱን አያጣም ይላል ህገ መንግስቱ። ሁለተኛ ደግሞ በጋዜጠኛ ላይ ነው ይሄ ዛቻና ይሄ ንግግር ወይም ደግሞ ይሄ ትዕዛዝ የሚመስል ከአንድ የጦር መሪ ንግግር የተደረገውና በራሱ በመናገር ነጻነት ልብ ላይ የቆመ በነጻነት ልብ ላይ የቆመ ንግግር ነው ሲባል ነበርና ከዛ በኋላ ከኛ የጦር መሪም ከኢትዮጵያ መንግስትም የሰማነው ነገር የለም። እንዲህ አይነት ከባድ የሆነ ንግግር እንደሆነ ነው ብዙዎች የሚናገሩት። እርስዎ እንዴት ነው የሚመለከቱት?
ትልቅ ነጥብ ነው።
ብዙዎች አሉ እንደውም እኛ የጦር መሪ ማዕረጋቸው ሁሉ ተነስቶ መባረር ነበረባቸው በአለቃቸው
የሚል ነገር ቢሆን ሁሉ ነበር ቢሆን
ይቅርታም ሲጠይቁ አልሰማንም። መንግስትም ይጠቀመው ነው
እንግዲህ ይሄ ነው። አሁን ዶክተር አብይን መንግስት አንዳንድ የሚያስወቅሰው ወዲያውኑ ታይምሊ ሪስፖንስ እንደዚህ ምሩ በደነፍስ ሳይሆን ታስቦበት ማለት ነው መሰጠት የሚገባው ጉዳይ እንዲሆናል በመከላከያ ደረጃ እና እንግዲህ ሁለት ወደ ሆነ ነጻነት ተብሏል። ነጻነት ካለ ዲሞክራሲ ካለ ጋዜጠኛ ይጽፋል። እርግጥ በጣም ዋልጌ ከመስመር ውጪ ሆኖ ዘርና ዘርን የሚያጋጩ አገር የሚያፈርሱ አሉ። የሎ ጆርናሊዝም ለገንዘብ ሁሉ ሞቲቬት ለማድረግ ተጠዋኑ። ግን ጀንዋይን ሆኖ ስራቸውን ጠንቅቀው የሚማሩ በስራ ላይ የተማሩ ጥሩ ደረጃ ደረሱ አሉና በዚህ መልክ መገደብ አይቻልም።
እኔ በማንኛውም ሰው ጋዜጠኛም ባይሆን ሐሳቡን የሚገልጽ አደባባይ ላይ ሐሳቡን በሚናገር ሰው ላይ እንዳይነት
ትክክል
ዛቻ
ያን ካደረግን ትተን የመጣነውን ልንደግም ነው ማለት ነው።
እያንዳንዱ ዜጋ ላይ ነው ይሄ የሚንጸባረቀው። ማንም ላይ
እንደ ጥቃት መሰማት አለበት ሁሉም ጋዜጠኛ ብቻ ሳይሆን ጋዜጠኛ ውጪ። ምክንያቱም የዛ ጋዜጠኛ መብት መገደብ የህብረተሰቡን የማወቅ መብቱ ተገደበ ማለት ነው እና ይሄን ጽፎ የመጻፍ መብቱ መጠበቅ አለበት፣ መብቱ መከበር አለበት። እና ይሄ ማለት ደግሞ ካለማወቅም ይሄ ነው እንግዲህ ፓብሊክ ኦፊሻሎቻችን ሁሉም ምን ያህል በምን አይነት ጥልቀት አንደርስታንድ አድርገውታል ገብቷቸዋል የለውጡ ስሜት ራሱ የሮጡ ቪዥን ምን ያህል ገብቷቸዋል ምን ያህል እንግዲህ አንዳንዴ እንዲብቅ ሲሉ ወይ ነካስ ገና በደንብ ያልተገነዘበውም ሰው አለ የሚል ነገር ውስጥ ይከተናልና ይሄን በተመለከተ እስማማለሁ። መከላከያ ሚኒስቴር የፕሬስ ክፍል ይኖራቸዋል እርግጠኛ ነኝ፣ ወይ በካቢኔ ደረጃ ወይ ከጠቅላይ ሚኒስትሩ ቢሮ ደረጃ አንድ አይነት ነገር
ጠቅላይ ሚኒስትሩ ናቸው አልቃቸው።
አዎ፣ ቺፍ ኮማንደር ኢን ቺፍ ሳቸው ናቸው። እንጠብቃለን እንግዲህ ማለት ነው። ተገቢ አይደለም።
ፕሮፌሰር ብሩክ ኃይሉ መቼም ዘወትር ላሉት ዝግጁነት፣ ዘወትር ላሉት እውቀት፣ የጠለቀ ልምድ ለሚያካፍሉን ጊዜው እውቀቱ በተመልካቾቻችን ስም እጅግ በጣም አድርጌ አመሰግናለሁ።
እኔም አመሰግናለሁ ሰለሞን ለተሰጠኝ እድል።
ሰለሞን፣ በጣም ጥሩ ውይይት ነበር ከዶክተር ብሩክ ጋር ያደረከው። በነገራችን ላይ ዶክተር ብሩክን እንግዲህ በአካል እኔ ለመጀመሪያ ጊዜ እዚህ ስቱዲዮ መጥተው አግኝቻቸዋለሁ። የእሁድ ደንበኛችን ናቸው፣ አድማጮቻችንም ያውቋቸዋል። ይህንንም ውይይት እዚህ በመምጣታቸው ምክንያት በቪዲዮ በምስል አስደግፈን ነው ያደረግነው እና ከሰለሞን ጋር ቆይታ ያደረጉት። ዌብሳይታችንን እንዲሁም የፌስቡክ ገጻችንን ፈተሽ ፈተሽ ቢያደርጉ አድማጮች ያገኙታል። እንግዲህ ከአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት።
ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል።
በትዊተርም #voaamharic ብላችሁ ተከተሉን፣ ተነጋገሩ።
የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
ከፕሌይ ስቶር እና ከአፕ ስቶር VOA ሆርን ኦፍ አፍሪካ ብላችሁ ጠይቁ።
አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው።
ያስተናገድናችሁ ያለነው አዘጋጅና አቅራቢዎች ሰለሞን አባተና
ጽዮን ግርማንን። ወደ ተከታዩ ዝግጅት በሮሃ አድርገን እናሻግራችሁ። ሮሃ
ባንድ በአሜሪካ ድምፅ ስቱዲዮ በኢትዮጵያ ዘመናዊ ሙዚቃ ውስጥ ከፍተኛ ቦታ የሚሰጠውና ከ1973 ዓመተ ምህረት እስከ 1986 ዓመተ ምህረት በነበሩት ዓመታት ከ250 በላይ የሙዚቃ አልበም የሰራው ሮሃ ባንድ ሁለት መስራቾች ሰሞኑን በአሜሪካ ድምፅ ስቱዲዮ እንግዶች ነበሩ። የቤዝ ጊታሩ ጆቫኒ ሪኮ እና ሊድ ጊታሪስቱ ሰላም ስዩም የሙዚቃ ባንዳቸውን ይዘው በሙዚቃ እያጀቡ ልምዳቸውን አካፍለውናል። ጽዮን ግርማ አነጋግራቸዋለች።
እናመሰግናለን። የኤፍኤም ታምሩን አካሌን ነበር ያሰማችሁን። እንግዲህ ከስንት ጊዜ በኋላ እንደተገናኛችሁ ባናቅም ዛሬ ስለ ሮሃ ባንድ ወደ ኋላ ተመልሳችሁ ትነግሩናላችሁ። በመጀመሪያ እንኳን ደህና መጣችሁ። እስቲ ራሳችሁን ከማስተዋወቅ እንጀምርና ለአድማጮቻችን በጣምም ስለቆየ።
ሰላም ስዩም እባላለሁ። የአይቬክስ እና የሮሃ ባንድ መስራች አባል ነኝ። ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ 45 ዓመት ሊሆን ይችላል። ይህንንም ደግሞ በጣም ከምወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላል።
ጆቫኒ በርግጥ ብዙዎቹ ያውቋችኋለን፣ ሁላችንም እናውቃችኋለን። ግን እስቲ ለአድማጮቻችን አንተም ራስን አስተዋውቅ።
ጆቫኒ ሪኮ እባላለሁ። ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሃይ ስኩል እያለሁ ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ 45 ዓመት አካባቢ ነው። በመናገሩ ግን እድሜያችንን እያሳጣን ነው። እና አይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ። ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት መሐሙድ አህመድ አምጥተ ነው እኛ ባንድ ውስጥ እንዲሰራ ያደረግነው። በክለብ ደረጃ እኛ ነበርን በአይቤክስ ባንድ ውስጥ። እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖች የነበሩት በክብር ዘበኛ የሚጫወቱ ናቸው፣ ለናይት ክለብ አይሆኑም ነበረ። ስለዚህ በትዝታ ጀምረን እነመላመላል እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማትን ለውጠን እንግዲህ ባንዶች በዛን ጊዜ 12 እስከ 16 እስከ 18 ነበሩ። እንግዲህ የክብር ዘበኛ፣ የጦር ሰራዊት ምናምን እንደዚህ እኛ በስድስት ቆጥመ ነው ሙዚቃውን እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀ ነው። በዛ ነው አብዮት የተካሄደበት ጊዜ ነው።
ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላምና ጆቫኒ
በአንድ ጉዳይ ነው። የዛሬ 8 ዓመት በፊት እመላለስ ነበር አሜሪካ ነገርና የዛሬ 8 ዓመት ነው እንግዲህ ከ30 ምናምን ዓመት በኋላ የተገናኘ ነው።
30 ዓመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው?
ተጠፋፍተን ቆይተን ነበር።
እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ?
ወሬ ምናምን አልነበረም፣ ቀጥታ ወደ ሙዚቃ ነው ገባን። ጊታራችንን
መጀመሪያ ወሬ ነው ቀለልናሱ። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት ጓደኞች የኛ ፋኖች አሉ እና ተሰብስበን ነው የሄድነው። ሰው ሁሉም ጥግ ይዘው ያዩ ነበር ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ። ተቃቅፈን መቼም ለስንት ደቂቃ ነው እንትን ያልነው እና ትንሽም እንባ ምናምን አልነበረ እና በጣም ነው ደስ ያለኝ እሱን በማግኘቴ ማለት ነው።
እንግዲህ ባለታሪኮቹ እናንተ ናችሁ ካነበብነው እና ከዚህ ቀደም ከተነገረው ታሪክ እንደሰማነው በደሃላክና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት። አሁን በኢትዮጵያ የሚገኙት ዳዊት የፍሩን ጨምሮ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን። ከዛ ለ13 አመት ዘለቃችሁ፣ ከዛ ደግሞ ፈረሰ። ለምንድን ነው የፈረሰው ከሚ ሎስቲን ጀመር
ጆቫኒ? ለነገሩ መፍረስ ሳይሆን እንደው በቃኝ ነው እንግዲህ ወጣ ነው። 13 አመት ነው አብረን የሰራነው። በመሰራበት ጊዜ እንግዲህ ሁሉም የራሱን ደሞ አቅጣጫ ያዘ ሄደ። እንግዲህ በሌላ ስራም በትምህርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ እያተኮርን ሄድን። ፕላስ ደሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰተናል። እስቲ ካሁን ወዲያ ሌላው ደሞ መድረኩን ለቀቅና አርግና ምክንያቱም 13 አመት በጣም ቀላል ጊዜ አይደለም የኢትዮጵያ ሙዚቃ መቆጣጠር ማለት ነው። እንግዲህ ከ250-60-70 በላይ ካሴቶች ነው የሰራነው። እንግዲህ አልበሞች ነው የሰራነው። አዎ አዎ በጣም ብዙ ነው። በዚህ አመት ይሄን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው እንደው በኢትዮጵያ ሙዚቃ ውስጥና የኛና ሸራ እዛ አስቀምጠን የወጣ ነው። ስለዚህ በመጨረሻ ደግሞ እንግዲህ እስቲ ሌላው ደግሞ እድል የሚያገኝበት እኛም ደግሞ ትንሽ ገለል የምንለው መንገድ ፕላስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ። እንግዲህ ያሞራ ባንድ ይባላል እንግዲህ ያው ያ ሲጀመር ጊዜ እንግዲህ እስቲ ብለን ወጣለን። ግን አሁን ደስ የሚለው የኛና ሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተመክሮ አሁን ወደ ባንድ ደግሞ እየተመለሰ ነው። አሁን
እንግዲህ ወደ ኋላ ተመልሰን ነው የምንጫወተው። ብዙ ሰዓት ቢኖረን ደስ ይለኝ ነበር። ስቱዲዮአችን የተመጠነ ሰዓት ነው ያለውና እስቲ እንደው የመጀመሪያ የጀመራችሁበትን የተሾመ ምትኩን አጠር ያለችን ስማና ምናልባት እንደው ከእናንተ ጋር እንዳላችሁት ቀድሞም የጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋዝጊ በ79 ዓመተ ምህረት መሰለኝ አይደል ህይወቱ ያለፈው በኢትዮጵያ አቆጣጠር። አዎ ድራም የሚጫወት ነበር ሙዚቀኛም ነበርና በጣም የሚወደዱ ዜማዎች አሉት። ለምሳሌ ፍቅሬ ተለመኒ ከምድላይና እንደው ለማስተዋወስ ያህል ስለሱ እንደው ስለባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው።
ተክሌ ተስፋዝጊን እንግዲህ ማውቀው ድሮ አስመራ አብረን ሆነን ነው። እንዲያውም የመጀመሪያ የኔ ባንድ ብላክ ሶል ባንድ ይባላል እነ ተክሌ ያቋቋሙት ባንድ ነው የነበረው። ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው። ከዛ በኋላ ግን አይቤክስ ባንድ ይያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈልግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና ጸባዩን በተመለከተ ተክሌ በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለኔ። ለባንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ህይወቱ ማለፉ መቼም በጣም ሁላችንም አሳዘነን። ስካውን አስታውሰዋለሁ። አሁን እንደውም ተውኩት እንጂ ድሮ ፍቅሬ ተለመኒን ስሰራ አለቅሳለሁ። ምንም ባይዝም ብሎ ነው የሚወርደውና በጣም ግሩም ሰው ነው የነበረው። ስላስታወስሽ ደግሞ እግዚአብሔር ይስጥልን።
እስቲ በሙዚቃ ደግሞ እናስታውሰው።
ድንቁ ውይይት ነበረ ጽዮን፣ አመሰግናለሁ። ክቡራትና ክቡራን አድማጮች ለዛሬ ጊዜው በማብቃቱ እዚህ ላይ ልናቆም ነው።
አዎ ሮሃ ባንድ እንግዲህ እንደሰማኸው በሙዚቃ ነበር የተጫወቱት። ከዛ ከሙዚቃው ላይ የተክሌ ተስፋዝጊን ዘፈን በድምጽ ከስቱዲዮ ጋብዝ።
መልካም ቆይታ ክቡራትና ክቡራን ከተክሌ ተስፋዝጊ ጋር ሮሃ ባንድ። ታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
ሰለሞን አባተንን መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም በደህና አደሩ።